Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ነሐሴ 29 2007 ዝግጅታችን ተጀመረ። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን፣ እንደምን አመሻችኋል። ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሰሎሞን አባትና
እኔም አዲሱ አበበ ነን።
They're losing hope to be able to go home. They have no ability to restart their life in the neighboring country.
ወደ ሀገራቸው የመመለስ ተስፋቸው እያለቀ ነው። በየትኛውም መንገድ ደግሞ በጎረቤት ሀገሮች አዲስ ህይወት የመጀመር አቅም የላቸውም። በዚህም ምክንያት ይመስላል በአሁኑ ሁኔታ ያብዛኞቹ ሶሪያውያን ስደተኞች ውሳኔ ወደ አውሮፓ ለመሄድ ነው።
ሜሊሳ ፍሌሚንግ በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ቃል አቀባይ ተስፋ ስለቆረጡ የሶሪያ ስደተኞች ከተናገሩት የተቀነጨበ ነው የሰማችሁት። የምሽቱ አብይ ርዕሳችን ነው። ለአርዕስተ ዜና ደግሞ አዲሱ
ኢጋድ ሁለቱ የደቡብ ሱዳን ተቀናቃኝ ወገኖች ስለ ጸጥታ ጉዳይ በቅርቡ ስለተፈረመ ስምምነት ሊያደርጉ የነበረው ውይይት እንደዘገየ አንድ ባለሥልጣን መናገራቸውን አመለከተ። ካሜሩን ውስጥ ትናንት የደረሰ የአጥፍቶ ጠፊ ፍንዳታ 19 ሰዎች ገደለ። ሴራሊዮን ውስጥ ዳግም ኢቦላ ሊከሰት እንደሆነ ስጋት አለ የሚሉ ይገኙበታል።
አሁን የሰዓቱን የዓለም ዋና ዋና ዜና እናሰማችሁ።
የምስራቅ አፍሪካው የጋራ ልማት ባለስልጣን ኢጋድ ሁለቱ የደቡብ ሱዳን ተቀናቃኝ ወገኖች ስለ ጸጥታ ጉዳይና በቅርቡ ስለተፈረመው የሰላም ስምምነት ሊያደርጉት የነበረውን ውይይት እንዳዘገየው አንድ ከፍተኛ ባለስልጣን ተናግረዋል። ባለፈው ወር በኢጋድ ሸምጋይነት በተፈረመው የሰላም ስምምነት መሰረት ውይይቱ ነገ ተጀምሮ እስከ መጪው ሰኞ እንዲካሄድ ነበር የታቀደው። ፊሊፕ ቶን አሉ ከጁባ የላከውን ዘገባ አዳነች ፍሳዬ ታቀርባለች።
ክቡራትና ክቡራን አድማጮች፣ የቴክኒክ ችግር አጋጥሟል መሰለኝ ስቱዲዮአችን ውስጥ። እስከዚያው ወደ ተከታዩ ዘገባ እናልፋለን። ሰሜን ካሜሩን ውስጥ ትናንት ሐሙስ በደረሱ ሁለት የአጥፍቶ ጠፊ ፍንዳታዎች ቢያንስ 19 ሰዎች መገደላቸውና ከ140 በላይ መቁሰላቸው ተገለጸ። ኬሬዋ በሚባለው አካባቢ በሚገኘው የገበያ ስፍራ የደረሱት ሁለቱም ጥቃቶች በሴት አጥፍቶ ጠፊዎች የተፈጸሙ መሆናቸውም ተገልጿል። የኬራዋ አካባቢ ለብዙ ጊዜ የቦኮ ሐራም አማጺ ቡድን ከመንግስቱ ኃይሎች ጋር ተደጋጋሚ ግጭት የሚያካሄድበት መሆኑም ይታወቃል። በተያያዘ ዜና ወደ 9000 የሚሆኑ ናይጄሪያውያን ስደተኞች ወደ አገራቸው እንደተመለሱ አንድ የናይጄሪያ ባለሥልጣን ገልጸዋል። ብዙዎቹ ተመላሽ ስደተኞች ቦኮ ሐራም በሚያደርሰው ጥቃት የተፈናቀሉና ወደ ጎረቤት ካሜሩን በመሄድ ጥገኝነት የጠየቁ የቦርኖ ግዛት ነዋሪዎች የነበሩ መሆናቸውም ተገልጧል።
አድማጮች፣ ቀደም ሲል ያነበብኩት የኢጋድ ዜና አሁን የቴክኒክ ችግሩ ተወግዷል ይመስለኛል። አዳነች ታቀርባለች።
ኢጋድ ትላንት የሰላሙን ውል ለፈረሙት ሁለቱ ወገኖች በላከው ኢሜይል የውይይቱ ጊዜ እንደተላለፈ ማስታወቁን የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዌ ገልጸዋል። ስብሰባው የሚካሄድበት ጊዜ በተቻለ ፍጥነት እንደሚገለጽ ኢሜይሉ መጥቀሱን ባለሥልጣኑ አውስተዋል። በስብሰባው የሚሳተፉ 11 ሰዎች እንደተመረጡ የሚገልጽ የስም ዝርዝር ከሁለት ቀናት በፊት ለኢጋድ ተልኮ እንደነበር የገለጹት የማስታወቂያ ሚኒስትር ለስብሰባው መተላለፍ ጥፋተኛው የደቡብ ሱዳን መንግስት አይደለም ብለዋል።
All these, if they are not done, you cannot talk of an effective permanent.
ይህ ሁሉ ካልተደረገ ግን ስለ ዘላቂ ተኩስ ማቆም መናገር አንችልም። ኢጋድ የስብሰባውን ሂደት እንዲያፋጥን ጥሪ አደርጋለሁ፣ ምክንያቱም በወረቀት እንጂ መሬቱ ላይ ተግባራዊ አይሆንም።
ፕሬዚደንት ሳልቫ ኪር ባለፈው ሳምንት በፈረሙት የሰላም ስምምነት መሰረት የአማጽያኑ መሪ ሪያክ ማቻር የሰላሙን ስምምነት ከፈረሙ 9 ቀናት በኋላ የስብሰባው አበይት ርዕሶች ሊሆኑ የነበሩት የወታደራዊ ኃይሎች መቀነስ፣ በደቡብ ሱዳን ከወታደራዊ ኃይልና ከወታደራዊ ሰፈር ነጻ የሆነ ቀጠና መመስረት፣ እንዲሁም ጁባን በሚያቅፉ 4 ከተሞች ጸጥታ ሊያስከብሩ የሚችሉ ኃይሎች መጠንን መወሰን ነበር። ይሁንና የደቡብ ሱዳን አማጽያን መሪ ሪያክ ማቻር ለኢጋድ ሸምጋይ ቡድን ሊቀመንበር አምባሳደር ስዩም መስፍን በላኩት ደብዳቤ በስብሰባው የሚሳተፉ ተወካዮች ስም ዝርዝር አቅርበዋል። ከደቡብ ሱዳን መንግስት ጋር የሚደረገው ስብሰባም ብሔራዊ ሀርነት መማክርት ስምምነቱን ለማጽደቅ መስከረም 10 ቀን እስከሚሰበሰቡበት ጊዜ ድረስ እንዲተላለፍ ጠይቀዋል። የደቡብ ሱዳን የማስተዋቂያ ሚኒስትር በበኩላቸው በደቡብ ሱዳን ግጭት እንዳይቀጥል ከተፈለገ የስብሰባው መካሄድ ወሳኝ ነው ብለዋል።
All these if they are not done you cannot talk of an effective permanent ceasefire.
ይህ ሁሉ ካልተደረገ ግን ስለ ዘላቂ ተኩስ ማቆም መናገር አንችልም። ኢጋድ የስብሰባውን ሂደት እንዲያፋጥን ጥሪ አደርጋለሁ። ምክንያቱም ውይይቱ ካልተካሄደ በስተቀር ዘላቂ ሰላም አይኖርምና በወረቀት እንጂ መሬቱ ላይ ተግባራዊ አይሆንም።
በውይይቱ እንዲሳተፉ በደቡብ ሱዳን መንግስት ከተወከሉት 11 ሰዎች መካከል አምስቱ ለ30 ወራት በሚዘልቀው የሽግግር መንግስት ስለ ጸጥታ ዝግጅት ይነጋገራሉ። የተቀሩት 6 ደግሞ ባለፈው ቅዳሜ ተግባራዊ የሆነው የተኩስ ማቆም ስምምነት ዘላቂነትን በማስጠበቅ ተግባር ይሰራሉ።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሲየራ ሊዮኗ ካምቢያ ወረዳ ሊከሰት ይችላል የተባለውን የኢቦላ ወረርሽኝ ለመከላከል ፖሊስና የጦር ኃይሉ ወደ አካባቢው እየሄዱ መሆናቸው ተነገረ። ወረርሽኙ ከተከሰተ በተለይም በሽታው ገብቷል በተባለበት ሴላካፍት መንደር ውስጥ እስከ 1000 የሚደርሱ ነዋሪዎች ሊጎዱ እንደሚችሉ ተገልጿል። በንግድ ሥራ ይተዳደሩ የነበሩ አንድ የ67 ዓመት ሰው መሞታቸውንም ባለሥልጣናት አስታውቀዋል። በተያያዘ ዜና የኢቦላ ወረርሽኝን ለማከም የቴክሳሱ ሆስፒታል ባለፈው ዓመት ዝግጁ እንዳልነበረ አንድ የኤክስፐርቶች ቡድን ያወጣው ጥናት አመልክቷል። በወቅቱ በዩናይትድ ስቴትስ የቴክሳሱ ሆስፒታል ያንን አሜሪካ ውስጥ በኢቦላ የተያዘ የመጀመሪያውን ሕመምተኛ ለማከምም ሆነ የዚህኑ ሰው ጤንነት ሲከታተሉ በቫይረሱ የተያዙትን የሁለቱን ነርሶች ደህንነት ለመታደግ ሆስፒታሉ ምንም አይነት ቅድመ ዝግጅት እንዳልነበረው ነው የጠበብቶቹ ጥናት ያመለከተው። በዛሬው ዕለት ይፋ የሆነው የእነዚሁ ጠበብት ጥናታዊ ዘገባ እንደሚለው የመጀመሪያው ህመምተኛ በአውሮፓውያኑ የዘመን አቆጣጠር መስከረም 25 ነበር ወደ ዳላሱ ሆስፒታል ድንገተኛ ክፍል ያመራው። የሆነ ሆኖ በራስ ምታት፣ በማቅለሽለሽና በከፍተኛ ትኩሳት ይሰቃይ የነበረው ላይቤሪያዊው ስደተኛ ቶማስ ኤሪክ ዳንካን የመጀመሪያ እርዳታ ተደርጎለት ሲያበቃ ወደ ቤቱ ተላከ፣ ግን ከመሞት አልዳነም። የጠበብቱ ዘገባ ታዲያ አንድ በሽተኛ ከ39 ዲግሪ ሴልሺየስ በላይ ትኩሳት እንዳለው እየታወቀ ስለምን ወደ ቤቱ እንዲመለስ እንደተደረገ የሚገባ ነገር አይደለም ብሏል።
እየተበራከተ የመጣውን የፍልሰተኞች ቁጥር ለመቀነስ ይቻል ዘንድ የአውሮፓ ህብረት እስከ 200,000 ስደተኞችን እንዲቀበል የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር አሳሰቡ። ኮሚሽነር አንቶኒዮ ጉተሬስ ዛሬ አርብ ባስተላለፉት ጥሪ የአውሮፓ ህብረት አባል አገሮቹ በሙሉ ስደተኞችን ለመርዳት የሚያስችል አንድ መርሃ ግብር እንዲነድፉ አሳስበዋል። በስደተኞች ምክንያት የሚፈጠር ቀውስ ለአውሮፓ ህብረት ህልውና አደገኛ ነው ሲሉ ጉቴሬስ አስምረውበታል። ብሪታንያ ከዚህ ቀደም እቀበላለሁ ካለችው 5000 ስደተኞች በተጨማሪ 1000 የሶሪያ ስደተኞችን ጨምራ እንደምትቀበል ጠቅላይ ሚኒስትሩ ዴቪድ ካሜሮን ዛሬ አርብ ተናግረዋል።
እስላማዊ መንግስት ነኝ የሚለው ጽንፈኛ የሁከት ቡድን አባላት ፓልሜራ ውስጥ የሚገኙ 3 ጥንታዊ የቀብር ሕንፃዎችን ማፍረሳቸውን የሶሪያ ባለሥልጣናት አስታወቁ። ይህ የአማጺው ቡድን አባላት ድርጊት ጥንታዊ የዓለማችንን ቅርሳቅርስ የማፍረስ ተልእኳቸው አካል ነው ብለዋል የሶሪያ ባለሥልጣናት። የሶሪያ ቅርሳቅርስ የበላይ ኃላፊ ማሙን አብዱል ከሪም ዛሬ አርብ በተናገሩት ቃል አማጺያኑ ካወደሟቸው ታሪካዊ ሕንፃዎች መካከል ከክርስቶስ ልደት ወዲህ በ103 ዓመተ ምህረት የተገነባውን ኤላክቤል ሕንፃ ይጨምራል። የዚህ ታሪክ ምንጭ ከቦስተን ዩኒቨርሲቲ የሳተላይት ምስል የተገኘ መረጃ መሆኑንም እኚሁ የቅርሳቅርስ ኃላፊ አስረድተዋል። በተባበሩት መንግስታት ድርጅት የባህል ድርጅቱ ዩኔስኮ በዚህ ሳምንት መጀመሪያ ላይ በሰጠው መግለጫ ፓልሚራ ላይ የተካሄደው ውድመት በስልጣኔ ላይ የተፈጸመ ይቅርታ የሌለው ጥፋት ነው ብሎታል።
ሩሲያ ዓለም አቀፍ የጸረ ሽብር ጥምረት ለመመስረት እንደምትፈልግ የሶሪያው ፕሬዝዳንትም ምክር ቤታዊ ምርጫውን ከወዲሁ ለማካሄድና ተቃዋሚዎችንም ለማካተት እንደተዘጋጁ ፕሬዝዳንት ቭላድሚር ፑቲን አስታወቁ። ሽብርተኝነትንና አክራሪነትን ለመዋጋት አንድ አይነት ዓለም አቀፍ ጥምረት ልንመሰረት ይገባል በማለት የሩሲያው መሪ ፑቲን ቭላዲቮስቶክ ውስጥ በተካሄደው ምስራቃዊ የኢኮኖሚ ፎረም ላይ ተናግረዋል። መንግስታችን ከአሜሪካ ሸሪኮቻችን ጋር በጉዳዩ ላይ መክሯል ያሉት ፕሬዝዳንት ፑቲን እኔ ራሴ ከፕሬዝዳንት ባራክ ኦባማ ጋር በስልክ ተወያይቻለሁ ማለታቸውም ተሰምቷል። የሶሪያው መሪ በተጨማሪም ይቅርታ የሩሲያው መሪ በተጨማሪም በዚህ ጉዳይ ከቱርክ ፕሬዝዳንት ሪሴፕ ታይብ ኤርዶጋን፣ ከሳውዲ አረቢያው አመራር፣ ከዮርዳኖስ ንጉስ ዳግማዊ አብደላህና ከግብፁ ፕሬዝዳንት አብደል ፋታ ኤልሲሲ ጋርም እንደተወያዩበት ተናግረዋል። ይህን ጥምረት ለመመስረት በሚወሰዱት እርምጃዎች ታዲያ በሶሪያው ቀውስ ዙሪያ አንዳንድ ፖለቲካዊ ሂደት መካሄድ እንዳለበት ፑቲን አሳስበዋል። የሶሪያው ፕሬዝዳንት በሽር አልአሳድ ጤናማ ተቃዋሚዎች የሚሏቸውን ቀደም ሲል ለማካሄድ ባቀዱት ምክር ቤታዊ ምርጫ ለማካተት እንደተዘጋጁ ፑቲን ተናግረዋል።
ካምቦዲያ ድንበር ላይ በዚህ ሳምንት መጀመሪያ ገደማ የተያዘው ተጠርጣሪ በባንኮኩ ቤተ አምልኮ ላይ ለደረሰው የቦምብ ፍንዳታ ተጠያቂ አለመሆኑን የታይላንድ ፖሊስ አስታወቀ። አዲሱ ፖሊስ ብለን የጻፍከው ዜናውን ከተጠርጣሪው ዩሱፉ ሚሬሊ ላይ የተወሰደው የዲኤንኤ ወይም ዘረመል ምርመራ ውጤት ፍንዳታው ከደረሰበት አካባቢ ከተወሰደው ዲኤንኤ ወይም እብለ በራሄ ጋር አይመሳሰልም ሲል የብሔራዊው ፖሊስ ቃል አፈቀላጤ ፕራዊት ታቮር ኒሲሪ ዛሬ አርብ አስታውቀዋል። ይሁንና አፈቀላጤው በዚሁ ገለጣቸው ከአንድ የመኖሪያ ሕንፃ ላይ በደረሰው የቦምብ ጥቃት ቦምቡ በተሰራባቸው ንጥረ ነገሮች ላይ የዩሱፉ ዲኤንኤ መገኘቱን አመልክተው በዚህኛውም ጥቃት ላይ እጁ የለበትም ማለት አይቻልም ብለዋል።
በመጨረሻም ሁለት ከፍተኛ የዩክራይን ሶቮዳ ቀኝ ክንፍ ፓርቲ አባላት አመፅ አነሳስታቸዋል ተብለው ዛሬ አርብ በቁጥጥር ስር መዋላቸው ተነገረ። የፓርቲው አባሎች ከመታሰራቸው አስቀድሞ ባለፈው ሰኞ ምክር ቤቱ ደጃፍ ላይ ስለተካሄደው አመፅ ኪየቭ ውስጥ ቀርበው መጠየቃቸው ታውቋል። በሰኞ ዕለታው የፖሊስና ለዩክራይን የሚታገሉ የብሔርተኞቹ አመፅ ሶስት የብሔራዊ ዘብ አባሎች ፈንጂ ባደረሰባቸው የመቁሰል አደጋ ሕይወታቸው አልፏል። ወደ 140 ያህል ሰዎች ሆስፒታል ውስጥ በሕክምና ላይ ሲሆኑ አንድ ወታደራዊ መኮንን አስጊ ሁኔታ ውስጥ መሆኑም ተገልጧል። ፓርቲው ያለበት የስቮቦዳ መሪ ኦሌህ ታይህንዮክ ዛሬ ለጥያቄ ወደ ዩክራይን መጠራታቸው ተነግሯል። ባለፈው ሰኞ በተካሄደ አመፅ ከተካፈሉት ብዙዎቹ የስቮቦዳ አባሎች መሆናቸውም ተገልጧል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 29 2007 ዓመተ ምህረት ምሽት ፕሮግራም ነው።
ለጥያቄው መልስ አፍሪካ በጋዜጦችና እሰጥ አገባ የምሽቱ ዝግጅቶቻችን ናቸው። አሁን የዕለቱ አበይት የዓለም ዜና ትንታኔ የሚደረግበት የመጽሔት ክፍለ ጊዜ ነው። ቀዳሚው ግን የዕለቱ አብይ ርዕስ
ከብዙ አስሮች ዓመታት ወዲህ ወደ አውሮፓ በመጉረፍ ላይ ለሚገኙ ስደተኞች ችግር የ28ቱ የአውሮፓ ኅብረት አባል ሀገሮች የጋራ ጥረት ሰብአዊነትና ትክክለኛነትን የተከተለ እንዲሆን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ጥሪ አቅርቧል። በዚህ በያዝነው የአውሮፓውያኑ ዓመት በ2015 ብቻም አብዛኞቹ ከሶሪያ የሆኑ ተጨማሪ 200,000 ስደተኞች ጥገኝነት ፍለጋ አደገኛውን ጉዞ ወደ አውሮፓ ሊያደርጉ እንደሚችሉም UNHCR አስጠንቅቋል። ሊሳ ሽላይን ከጄኔቫ፣ ፓት ዶኪንስ ደግሞ ከዚህ ከዋሽንግተን ዲሲ ያጠናቀሩት ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
ከተባበሩት መንግስታት ድርጅት ልዩ ልዩ መስሪያ ቤቶች የሚወጡ ሪፖርቶች ከቅርብ ቀናት ወዲህ ወደ አውሮፓ እየጎረፉ ያሉ ስደተኞች ቁጥር በአስደንጋጭ ሁኔታ መጨመራቸውን ያሳያሉ። ትላንት 5600 ስደተኞች ወደ ቀድሞዋ የዩጎዝላቪያ ሪፑብሊክ መቄዶንያ መግባታቸውን UNHCR አስታውቋል። ይህን ያህል ከፍተኛ ቁጥር ያለው ስደተኛ በአንዲት ጀንበር ሲገባ በታሪክ የመጀመሪያው ነው። በዚህ ዕለት 3300 ሌሎች ሁንጋሪያ መድረሳቸውም ተዘግቧል። በዩኤንኤችሲአር ሪፖርት መሠረት ዘንድሮ ማለትም በአውሮፓውያኑ ዓመት 2015 ብቻ፣ ያውም ገና ዓመቱ አልተገባደደም፣ በዚህ ዓመት ብቻ 300,000 ስደተኞች የሜዲትሬኒየን ባሕር በማቋረጥ ሕይወታቸውን ለከፍተኛ አደጋ አጋልጠዋል። ከነዚህ ውስጥ ከ2600 በላይ የሚሆኑት አሰቡበት አልደረሱም፣ ውሃ በልቷቸዋል። በሌላ በኩል 4 ሚሊዮን ሶሪያውያን በጎረቤት ሀገሮች ጥገኝነት ለመሻት ተገደዋል። የዩኤንኤችሲአር ቃል አቀባይ ሜሊሳ ፍሌሚንግ እንደሚሉት እነዚህ ሶሪያውያኑ ከለላ በጠየቁባቸው ጎረቤት ሀገሮች ያለው ሁኔታ ከጊዜ ወደ ጊዜ እየተበላሸ መጥቷል። ስደተኞቹ በከፋ የድህነት ኑሮ ተጠምደዋል። በሀገራቸው የተፈጠረው ሁኔታ መቼ እንደሚያበቃም አያውቁም። ተስፋቸው ተሟጧል።
They're losing hope to be able to go home. They have no ability to restart their life in the neighboring countries.
ወደ ሀገራቸው የመመለስ ተስፋቸው ያለቀ ነው። በየትኛውም መንገድ ደግሞ በጎረቤት ሀገሮች አዲስ ህይወት የመጀመር አቅም የላቸውም። በዚህም ምክንያት ይመስላል በአሁኑ ሁኔታ ያብዛኞቹ ሶሪያውያን ስደተኞች ውሳኔ ወደ አውሮፓ ለመሄድ ነው።
የዩኤንኤችሲአር ቃል አቀባይ ሜሊሳ ፍሌሚንግ አክለው ሲናገሩ አውሮፓ ለዚህ ከባድ የስደተኞች ቀውስ በቀላሉ መፍትሄ መስጠት አትችልም። የትኛውም የአውሮፓ ሀገር ደግሞ ብቻውን ላስቸኳይ የስደተኞቹ ችግር መድረስ አቅሙ የለውም፣ እንቢ ማለትም ስለሚቸገር ህብረቱ የጋራ ትልም መንደፍ ግድ ይለዋል ሲሉ አስረድተዋል። ዩኤንኤችሲአር ግዙፍ የስደተኞች መቀበያ ማዕከል በግሪክ በኢጣሊያና በሁንጋሪያ ተቋቁሞ የፍልሰተኞቹ የጥገኝነት ማመልከቻዎች በአፋጣኝ ሊስተናገዱ ይችላል የሚል ሐሳብ ማቅረቡንም ቃል አቀባይዋ ለቪኦኤ ተናግረዋል። እነዚህን ማዕከላት የአውሮፓ ኅብረት በዩኤንኤችሲአርና በአይኦኤም እርዳታ አማካይነት እንዲያስተዳድር ይደረጋል ሲሉም አብራርተዋል። እንደሚታወቀው ተስፋ የቆረጡ ፍልሰተኞች አውሮፓ ለመድረስ ባላቸው ፍላጎት ምክንያት ለሕገ ወጥ አጓጓዦች ከፍተኛ ገንዘብ ይከፍላሉ። በመሆኑም የአውሮፓና የሌሎች አካባቢ ሀገሮች መንግስታት ወደ የሀገሮቻቸው በሕጋዊ መንገድ መግባት ይችሉ ዘንድ የስደተኞችን ደህንነት መጠበቅ ይኖርባቸዋል ሲል ዩኤንኤችሲአር ይመክራል። መንግስታት ስፋት ያለው የመልሶ ማቋቋምና ሰብአዊ ፕሮግራሞች መዘርጋት፣ የመግቢያ ቪዛ ቁጥሮችን መጨመር፣ ለተማሪዎች ደግሞ የነጻ ትምህርት ዕድል መስጠት የሚያስችሉ ዕቅዶችን ማውጣት ይገባቸዋል ሲልም ዩኤንኤችሲአር የወቅቱን የስደተኞች ችግር ለመቅረፍ ያስችላል ያላቸውን ዘዴዎች ዘርዝሯል። ይህ በእንዲህ እንዳለ ዩናይትድ ስቴትስ ወደ ሀገሯ ለመግባት የሚፈልጉ ሶሪያውያን ስደተኞች ብዛት ከመጨመሩ አንጻር የአመልካቾችን የሕይወት ታሪክ ምርመራ ማፋጠን የሚያስችል ተጨማሪ አሰራር መዘርጋቷን ውጭ ጉዳይ መስሪያ ቤቷ ይፋ አድርጓል። ቃል አቀባይ ማርክ ቶነር ስለዚሁ ሲያስረዱ ዩናይትድ ስቴትስ የአመልካቾችን ታሪክ ለመመርመር ዘዴውን እያፋጠነች ስትሆን በእነርሱም በኩል ሙሉ በሙሉ ሊፈተሹ እንደሚገባ ማስገንዘብ ያስፈልጋል ብለዋል። በሶሪያ ቀውሱ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ.ም ከተቀሰቀሰ ወዲህ ወደ ዩናይትድ ስቴትስ እንዲገቡ የተፈቀደላቸው ስደተኞች ብዛት እስከ መጪው ጥቅምት ወር ማብቂያ ድረስ 1800 ይደርሳል ተብሎ እንደሚጠበቅ የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማርክ ቶነር ተናግረዋል። ዞሮ ዞሮ ለሶሪያው ቀውስ አስፈላጊ የሚሆነው የፖለቲካ መፍትሄ ብቻ ይሆናል ሲሉም አሳስበዋል። የሂዩማን ራይትስ ዋች የስደተኞች ፕሮግራም ዳይሬክተሩ ቢል ፍሬሊክ በዚህ የዩናይትድ ስቴትሱ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሐሳብ ይስማሙና ዩናይትድ ስቴትስና ሌሎች ሀገሮች ግን ቀውሱን ለማብቃት ይበልጥ መስራት ይጠበቅባቸዋል ይላሉ።
You can't use that as an excuse for not taking the necessary steps in the interim.
መፍትሄው ፖለቲካዊ ነው የሚለውን ሐሳብ ብቻ እንደ ምክንያት በመቁጠር ከወዲሁ ሊወሰዱ የሚገባቸውን እርምጃዎች ማለፍ ትክክል አይሆንም። የሕዝቡን ደህንነት ለመጠበቅና የሰብአዊ ፍላጎት አቅርቦቱን ለማሟላት የሚያስችሉ እርምጃዎችን መውሰድ ግድ ይላል።
ዩናይትድ ስቴትስ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ለያዘው ጥረት የምትለግሰውን የእርዳታ መጠን መጨመር አለባት ሲሉም በሂዩማን ራይትስ ዋች የስደተኞች ፕሮግራም ዳይሬክተሩ ቢል ፍሬሊክ አሳስበዋል። የዩኤንኤችሲአር ቃል አቀባይ ዊልያም ስፒንድለር በበኩላቸው ዘንድሮ ለተፈጠረው የስደተኞች ቀውስ ማስወገጃ ከሚያስፈልገው አጠቃላይ ወጪ በእጁ ያለው 1/3 ብቻ መሆኑን ተናግረዋል። ስፒንድለር ከቪኦኤ የሶማሊኛው ቋንቋ አገልግሎት ጋር ባደረጉት ቃለ ምልልስ ሶሪያውያኑ በአሁኑ ወቅት ሀገራቸው ውስጥ የመቆየት ፍላጎት የላቸውም ብለዋል።
በአውሮፓ የሚያዩት ነገር ሁሉ ጥለውት ከወጡት አካባቢ በጣም የተሻለ ነው።
ብዛት ያላቸው ሶሪያውያን በአሁኑ ወቅት ወደ አውሮፓ መዝለቁን የሚመርጡት እንደ ቱርክ፣ ዮርዳኖስና ሊባኖስ ያሉ ጎረቤት አገሮች ካላቸው በላይ ስደተኞች ለማስተናገድ ስለማይችሉና ከአቅማቸው በላይ ስለሆነ ነው ሲሉም የዩኤንኤችሲአር ቃል አቀባይ ዊሊያም ስፒንለር አብራርተዋል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሔት ይቀጥላል።
የፌዴራሉ ከፍተኛ ፍርድ ቤት ተረኛ ችሎት የቀድሞው የአንድነት ለፍትህና ዲሞክራሲ አመራር አባል አቶ ሀብታሙ አያሌው ጉዳያቸውን በጠቅላይ ፍርድ ቤት ይግባኝ ችሎት እንዲከታተሉ ዛሬ ትዕዛዝ ሰጥቷል። የቃሊቲ ማረሚያ ቤት ያሳየው የግልጽነት አሰራር ጉድለት ስህተት ነው ብሏል ፍርድ ቤቱ። አቶ ሀብታሙ አያሌው የተለየ አቤቱታ ካላቸው በተለየ መዝገብ ማቅረብ እንደሚችሉም አስታውቋል። መለስካቸው አማ
ነሐሴ 14 ቀን 2007 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት በሰጠው ብይንና ትዕዛዝ መሠረት አቶ ሀብታሙ አያሌው በዕለቱ መፈታት የነበረባቸው ቢሆንም እስከ ዛሬው ዕለት ድረስ ከእስር ስላልተፈቱ በቤተሰባቸው አማካይነት አካልን ነፃ የማውጣት ወይንም በእንግሊዝኛ አጠራሩ ሃቤስ ኮርፐስ ማመልከቻ ለፌዴራል ከፍተኛ ፍርድ ቤት አቅርበው እንደነበረ ታውቋል። በአመልካች ጥያቄ መሠረትም ፍርድ ቤቱ በዛሬው ዕለት የቃሊቲ ማረሚያ ቤት ተወካይ ቀርበው እንዲፈቱ ትዕዛዝ የተሰጠላቸው አመልካቾች ለምን እንዳልተፈቱ እንዲያስረዱ አድርጓል። ማረሚያ ቤቱን ወክለው የተገኙት ሱፐርኢንቴንደንት ጣዕመ ደምሴ እንዳብራሩት አመልካች እንዲፈቱ የከፍተኛው ፍርድ ቤት 19ኛ ወንጀል ችሎት የሰጠው ትዕዛዝ በጽሑፍ ለማረሚያ ቤት እንደደረሰ ገልጸዋል። አመልካች አቶ ሀብታሙ ያልተፈቱት ግን አቃቢ ሕግ ለጠቅላይ ፍርድ ቤት ባቀረበው የይግባኝ አቤቱታ ምክንያት የከፍተኛው ፍርድ ቤት ብይንም ሆነ የፍች ትዕዛዝ እንዲታገድ ሌላ ትዕዛዝ ስለደረሰው አመልካቹን ልንፈታ አልቻልም ብለዋል። ለዚህም ያሉትን ማስረጃዎች ለፍርድ ቤቱ አቅርበዋል። አመልካቹ አቶ ሀብታሙ አያሌው በበኩላቸው ይህን እስከ ዛሬ ማረሚያ ቤቱ ለእሳቸው እንዳልነገራቸው፣ ከፍተኛው ፍርድ ቤት በሰጠው ትዕዛዝ መሠረትስ ለምን አልፈታም ብለው ሲጠይቁ እኚሁ በአካል የቀረቡት የማረሚያ ቤቱ ተወካይ የማስረዳት ግዴታ የለብኝም የሚል መልስ ሲሰጧቸው እንደቆዩ፣ በዚህም እሳቸው የህሊና ስቃይ እንደተፈጸመባቸው፣ በቤተሰብ አባሎቻቸውም ላይ እንግልት እንደተፈጸመባቸው ለፍርድ ቤቱ አስረድተዋል። የማረሚያ ቤቱ ተወካይ ሱፐርኢንቴንደንት ጣዕመ ግን ከእሳቸውም ሆነ ከቤተሰብ አባላቱ ምንም አይነት ጥያቄ መቅረቡን አስተባብለዋል። የፍርድ ቤት የመፈቻ ትዕዛዙም አመልካቹን እንዳስረዱት ነሐሴ 14 ቀን 2007 ዓ.ም እንዳልደረሳቸው፣ የመፈቻውና የእግዱ ትዕዛዝ ነሐሴ 15 ቀን በነጋታው እንደደረሰ አስረድተዋል። አቶ ሀብታሙ የመፈቻ ትዕዛዙ በዕለቱ ለመድረሱ በቂ ማስረጃ ማቅረብ እንደሚችሉ ገልጸው ይህ በራሳቸውና በቤተሰባቸው የደረሰው ስቃይና እንግልት ሆን ተብሎ በመንግሥት እየተፈጸመባቸው ይሁን ወይስ በእኚህ በግላቸው በማያውቋቸው የማረሚያ ቤቱ ባልደረባ እየተፈጸመባቸው እንደሆነ እንዲመረመርላቸው ፍርድ ቤቱን ጠይቀዋል። ፍርድ ቤቱም የማረሚያ ቤቱ አሰራር ግልጽነት የጎደለው መሆኑን መመልከቱን ገልጾ ይህ አሰራር ስህተት መሆኑን ተናግረዋል። ይሁንና የቀረበውን አካልን ነፃ የማውጣት ጥያቄና ከማረሚያ ቤቱ የመጡትን ማስረጃዎች ተመልክቶ ውሳኔ ለመስጠት ባለጉዳዮችና ጋዜጠኞች ከችሎቱ ጽሕፈት ቤት ወጣ ብለው እንዲጠብቁ አዟል። ከጥቂት ደቂቃዎች በኋላም የበታች ፍርድ ቤቶች የበላይ ፍርድ ቤቶችን ውሳኔና ትዕዛዝ አክብሮ መፈጸም እንዳለባቸው ገልጾ አመልካች አቶ ሀብታሙ አያሌው በትዕዛዙ መሠረት ጉዳያቸውን በፌዴራሉ ጠቅላይ ፍርድ ቤት እንዲከታተሉ አዟል። በእሳቸውና በቤተሰባቸው ላይ ደርሷል ያሉትን ችግርና መጉላላትን በተመለከተ ግን በተለየ ማመልከቻ መዝገብ መክፈት እንደሚችሉ ገልጾላቸዋል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይንና ትዕዛዝ መሠረት ከአቶ ሀብታሙ አያሌው ሌላ አቶ አብርሃም ሰለሞን የተባሉ ተከሳሽም እንዲፈቱ ታዞ የነበረ መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በኬንያ ጣምራው ገዢ ፓርቲ በፕሬዝዳንት ኡሁሩ ኬንያታና በምክትላቸው ዊልያም ሩቶ ደጋፊዎች መካከል ከፍተኛ ውጥረት መስፈኑ እየተሰማ ነው። የምክትል ፕሬዝዳንቱ ደጋፊዎች ሩቶ በስብዕና ላይ ወንጀል በመፈጸም ተከሰው በዓለም አቀፍ የወንጀል ፍርድ ቤት እየተዳኙ መንግሥት ድጋፍ አላደረገላቸውም ይላሉ። የቪኦኤ ዘጋቢ መሐመድ ዩሱፍ ከናይሮቢ የላከውን ዘገባ ትዝታ በላቸው ታቀርባለች።
የኬንያ ሪፍት ቫሊ አካባቢ የፖለቲካ መሪዎች በዚህ ሳምንት መጨረሻ ለመሪያቸው ለምክትል ፕሬዝዳንት ዊሊያም ሩቶ ልዩ የጸሎት ስነ ስርዓት እንደሚያደርጉ የሀገሪቱ መገናኛ ብዙሃን ዘግበዋል። አንዳንድ ታዛቢዎች እንደሚሉት ግን ስብስቡ በሩቶ ጉዳይ ዓለም አቀፍ የወንጀል ፍርድ ቤት የሰጠው ብይን የፈጠረው አለመግባባት ላይ የሚያተኩር ነው። ባለፈው ወር የፍርድ ቤቱ ዳኛ ያቃቤ ህጎች ቀደም ብለው የተሰጡ ነገር ግን የተቀለበሱ የምስክርነት ቃላትን መጠቀም እንደሚችሉ ወስኗል። ይህ ከሆነ የምስክሮችን ቃል ለመለወጥ ሞክረዋል በሚል ለተወነጀሉት ሩቶ የባሰ ችግር ይገጥማቸዋል ማለት ነው። ጉዳዩ በገዢው ጣምራ ጁብሊ ፓርቲ አባል ድርጅቶች መካከለም ችግር ይፈጥራል። የምክትል ፕሬዝዳንቱ ዊሊያም ሩቶ ደጋፊዎች ፍርድ እንዳይተላለፍባቸው መንግስት ምንም ድጋፍ እየሰጣቸው አይደለም ይላሉ። በኬንያ ፖለቲካ ላይ ጽሑፍ የሚያበረክቱት ባራክ ሙሉካ በዚህ ሳምንት መጨረሻ ላይ የሚካሄደው ስብሰባ በአገሪቱ በሪፍት ቫሊ የተለያዩ ብሔረሰብ አባላት መካከል ልዩነት ይፈጥራል ይላሉ።
These rumblings do spell some cause for concern.
ይህ ሁኔታ በሪፍት ቫሊ ማህበረሰቦችና በሌሎች መካከል ግጭትን ያቀጣጥላል የሚል ስጋት አለ። የኛ ወገን ተገቢውን ድጋፍ አላገኘም ነው ያሉ ያሉት። የኛ ወገን የሚለው ላይ አስምርበት። ያ ማለት የኛ ጎሳ ባል ማለት ነው። ልዩነትን የሚያሳይ ነው። ድጋፍ ተነፍገው ካሉት ወገኖች ጋር መቆማቸውን ነው የሚያሳየው።
ከ1100 በላይ ሰዎች የተገደሉበትና ከ600000 በላይ ህዝብ ከቤት ንብረቱ የተፈናቀለበትን ከ7 አመታት በፊት የተካሄደና ምርጫን ተከትሎ የተከሰተውን ብጥብጥ በማቀጣጠል ሁለቱም ፕሬዝዳንት ኬንያታና ምክትላቸው ሩቶ ናቸው የተወነጀሉት። ሁለቱም መሪዎች ግን ክሱን አስተባብለዋል። ባለፈው ታሳስ ወር ግን ዓለም አቀፍ የወንጀል ፍርድ ቤት በቂ ማስረጃ አላገኘውም በማለት ፕሬዝዳንት ኡሁሩ ኬንያታን በነጻ አሰናብቷል። በሩቶ ላይ ወንጀለኝነት ከተፈረደ ፕሬዝዳንቱንም ሆነ አገሪቱን ከባድ ችግር ውስጥ እንደሚጥል ገምጋሚዎች ይናገራሉ። የኬንያ ዋና አቃቤ ህግ ዛሬ ዴይሊ ኔሽን ለተባለው የአገሪቱ ጋዜጣ በሰጡት ቃል ምክትል ፕሬዝዳንቱን ለመርዳት መንግስት የተቻለውን ሁሉ እያደረገ ነው ብለዋል።
ቡሩንዲ ውስጥ እያገረሸ ያለው ብጥብጥ ይረግብ ዘንድ የሀገሪቱ መንግስት የገዢውን ፓርቲ ወጣት ክንፍ ጨምሮ በሀገሪቱ የሚንቀሳቀሱ ታጣቂዎችን በሙሉ ትጥቅ እንዲያስፈታ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጥሪ አድርጓል። ትጥቅ የማስፈታቱ ሂደት ተጀምሯል ቢልም ፕሬዚደንቱ ለሶስተኛ ዙር እንዳይወዳደሩ ሲሉ የተቃወሙ አካባቢዎች ላይ አነጣጥሯል ሲሉ ተቺዎች ይናገራሉ። የደቡባዊ አፍሪካ አገሮች የልማት ማህበረሰብ ሳድክ በያዝነው ሳምንት ባካሄደው ጉባኤ በአካባቢው ባለው የሰብአዊ መብቶች አያያዝ ላይ ትኩረት ባለመደረጉ የሰብአዊ መብቶች ተሟጋች ድርጅቶች በጉባኤው ላይ የተሳተፉትን መሪዎች ክፉኛ ወቅሰዋል። መሐመድ ዩሱፍ ለአሜሪካ ድምፅ ያጠናቀረው ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል።
ዋና ከተማይቱ ቡጅምብራ የአገሪቱን ፖሊስ ጭምር ያሳተፈና እያደር እየተባባሰ የመጣ ግጭት ውስጥ እየገባች ነው። በጸጥታ ኃይሎች ላይ ተኩስ የከፈቱ ሁለት ታጣቂዎችን ተኩሶ መግደሉን ፖሊስ ከትናንት በስቲያ ይፋ አድርጓል። የመንግስቱ ቃል አቀባይ ዊሊያም ኒሚትዊ ሲናገሩ ይህን መሰሉ ጥቃቶች የደህንነት ሰራተኞች ለወራት ተቃውሞ ሰልፎች ሲያካሄዱባቸው የነበሩ መንደሮችን እንዲወሩና እንዲያስሱም እያስገደዱ ነው።
The police and the army are going into these suburbs to try to remove all
ፖሊስና የሀገሪቱ ጦር ሰራዊት ወደነኛ የበከተማይቱ ዳርቻ ወደሚገኙ አካባቢዎች በመግባት ሲቪሎችን ትጥቅ ለማስፈታት ጥረት ያደርጋሉ። አሁን እየተደረገ ያለው ይሄ ነው። በመጪዎቹ ጥቂት ቀናት ውስጥም በግለሰቦች እጅ የሚገኘው ጦር መሳሪያ በሙሉ ይሰበሰባል። ተጠያቂ ወገኖችም ህግ ፊት ይቀርባሉ ብለን እናምናለን።
እንደ ጄቭ የመሳሰሉ አንዳንድ በመካከለኛው ቡጅምብራ የሚገኙ አካባቢዎች በተደጋጋሚ በጸጥታ ኃይሎች መታሰሳቸውን የአይን እማኞችና ባለሥልጣናትም አረጋግጠዋል። እንደ አንዳንድ የአካባቢው ነዋሪዎች እምነት ግን መንግስቱ የፕሬዚዳንት ፔሬን ኩሩንዚዛን ለሶስተኛ ዙር በፕሬዚዳንታዊ ምርጫ ለመወዳደር ማቀድ ተከትሎ ቅዋሚ ያሰሙ ወገኖችን ለመበቀል ያደረገው ነው ይላሉ። ይሁንና ህገ መንግስታዊውን የምርጫ ገደብ ቸል ብለው የተወዳደሩት ሚስተር ኩሩንዚዛ አገሪቱን ውጥረት ውስጥ አስገብቶ ከሰነበተው የተቃውሞ እንቅስቃሴ በኋላም ቢሆን ባለፈው ሐምሌ ወር መጀመሪያ በተካሄደው ብሔራዊ ምርጫ ዳግም መመረጣቸው ይታወቃል። ፕሬዚዳንቱ ምርጫውን ተከትሎ በፈጸሙት የቃለ መሐላ ስነ ስርዓት ላይም ባሰሙት በዚያ ንግግራቸው ለወራት ለዘለቀው ብጥብጥ ማብቂያ ለማበጀትና መላዋን ብሩንዲን አንድ ለማድረግም ቃል ገብተው የአገሪቱን የደህንነት ድርጅቶች እርሳቸው የጸጥታ ኮሚቴ የሚል መጠሪያ ከሰጡት አካል ጋር ተባብረው እንዲሰሩ ጥሪ አድርገዋል። ይሁንና ያ ኮሚቴ እምቦኔ ራኩራኒ በመባል የሚታወቀውን የገዢውን ፓርቲ ደጋፊ ታጣቂዎች መጨመሩ ያን ጥሪ አሳሳቢ ያደርገዋል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስጋቱን አመልክቷል። የሰብአዊ መብት ተሟጋች ቡድኖች ተቃዋሚ ሰልፈኞች ላይ ጥቃት በማድረስና የሰብአዊ መብት ጥሰቶችን በመፈጸም ኢምቦኔ ራኩሬን ይከሳሉ። ይህ በእንዲህ እንዳለ የመንግስቱ ቃል አቀባይ ኒሙዌቴ የፕሬዚዳንቱ ጥሪ የአገሪቱን ጸጥታ ለማረጋገጥ ብሩንዲያውያን በሙሉ ከጸጥታ ኃይሎች ጋር እንዲሰሩና እንዲረዱም ጭምር ነው ባይ ናቸው።
It means that everybody in the country, all the persons Hutus and Tutsis,
ሁሉም የሀገሪቱ ዜጋ ሁቱ፣ ቱትሲ፣ በየትኛውም ግዛት ያለ የየትኛውም ሃይማኖት ተከታይ ወይም ማኅበራዊ ቡድን አባል አለመያዝ ወይም አለመታሰር ከፈለገ የጦር ሰራዊቱና ፖሊስ የሚሰጡትን ትዕዛዝ ተግባራዊ ማድረግ አለበት።
ዩናይትድ ስቴትስ አሁንም የተቃዋሚ ወገኖችን ያሳተፈ ብሔራዊ እርቅ እንዲጀመር የብሩንዲ መንግሥት በመገፋፋት ላይ ነች። ያለዚያ ታዛቢዎች ይላሉ። ያለዚያ ግን ከእርስ በርስ ጦርነት ከወጣች ገና 10 ዓመታት ያልሞላት ምዕራብ አፍሪካዊቱ አገር ሰቅሶ በያዛት የፖለቲካ ውጥረት እንዳትበታተን ስጋት አለ።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ 3 ሰዓት ከ31 ደቂቃ ከ40 ሰከንድ ነው። የአሜሪካ ድምጽ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው መደበኛ ስርጭት ነው። ለጥያቄው መልስ
ለጥያቄው መልስ ከአንድ ሁለት ሳምንታት በፊት የኢትዮጵያን የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖምን የጥያቄው መልስ ዝግጅት ላይ በእንግድነት ለማቅረብ ከእናንተ ከአድማጮቻችን ጥያቄዎች መሰብሰባችን ይታወሳል። በጥያቄያችን መሠረት ታዲያ ከኢትዮጵያ ጭምር በዓለም ዙሪያ ያላችሁ አድማጮቻችን በኢሜይል፣ በስልክ፣ በፌስቡክ መልእክቶች ጥያቄዎቻችሁን ልካችሁልናል። ጥያቄዎቻችሁን በቀጥታ ለማቅረብ እንዲያስችላችሁ የስልክ ቁጥሮቻችሁን የላካችሁልንም በርካቶች ናችሁ። በአጠቃላይ ዝግጅቱን ከጀመርን ጀምሮ ለጥያቄው መልስን ማለት ነው ደርሶን የማያቅ በቁጥር በጣም በጣም ብዙ በይዘትም ከሀገሪቱ የመልካም አስተዳደር ይዞታ እስከ ዲሞክራሲያዊ ስርዓት ግንባታ እስከ ውጭ ፖሊሲ፣ ወቅታዊ ጉዳዮች፣ ምጣኔ ሀብት፣ ሃይማኖት፣ ሙስና፣ ጸረ ሽብር ሕግና እንቅስቃሴ በርካታ ነጥቦች የተነሱባቸው ጥያቄዎች ከመንግሥት ፖሊሲ ተቃዋሚዎችም ከደጋፊዎችም ደርሰውናል። ጥያቄ የት ደረሰ ላላችሁ አድማጮች ለናሙን አንድ ሁለቱን እናሰማችሁ።
እኔ አብርሃም ይባላለሁ። ከአትላንታ ጆርጂያ ነው የምደውለው። በዶክተር ቴድሮስ አዲኖ የውጭ ጉዳይ ሚኒስቴር ጥያቄ ሊጠይቅ ፈልጌ ነው። መጀመሪያ ቪኦኤ በጣም አመሰግናለሁ። በጣም የእናንተ የዘውትር አድናቂያችሁ ነኝ። አንድ ጥያቄ ያለኝ በዓለም ታሪክ እድሜ ልኩን የገዛ ስርዓት ያውቃሉ ወይ? እድሜ ልኩን የኖረ መንግስትስ አለ ወይ? ሁለተኛ፣ በደርግ ስርዓት የመብት ጥሰት ይፈጸም ነበረ፣ አሁንስ ተባብሶ ቀጥሎ የለም ወይ? ይሄንስ እንዴት ያያሉ? ሰው ይገደላል፣ እስር ቤቶች በስቃይ የተሟለ ነው። ጋዜጠኞች እና የፖለቲካ እስረኞች እስር ቤት ውስጥ በጣም ነው የሚሰቃዩት። የእስር ቤት አመራሮችስ መቼ ነው የሚጠየቁት? በሚደረገው ነገሮች የእስር ቤት አመራሮች ማን ነው የሚጠይቃቸው? ህገ መንግስት እየጣሱ ከሆነ እነሱስ ለምንድን ነው የማይጠየቁት? ይህንስ አያውቁም ወይ? እሱን ልጠይቅ ነው። ቴንክ ዩ።
በኢሜይል ከደረሱን ጥያቄዎቻችሁም አንድ ሁለቱን እነሆ።
በአብዛኛው በውጪ ያሉት የኢህአደግ ደጋፊዎች የአንድ አካባቢ ማለትም የትግራይ ሰዎች ናቸው። መንግስታችሁ ብዙን ሰው ያገለለ ነው። ይሄን ለማሻሻል መንግስቶ ምን እየሰራ ነው? ጀቤሳ ቱጅ ኮሎራዶ።
ቪዎች አመሰግናለሁ። ዶክተር ቴድሮስ አድሃኖም በአሜሪካ ድምጽ ሬዲዮ ቀርበው ምላሽ ለመስጠት ፈቃደኛ በመሆናቸው ከልብ አመሰግናለሁ። ይህ የሰለጠነ ወይንም ጥሩ ህሊና ያለው ሰው ሊከተል የሚችለው አሰራር ነው ብዬ ነው የምገልተው። በጣም አመሰግናቸዋለሁ። የኔ ጥያቄ ምንድን ነው? በአንድ ወቅት ቃለ ምልልስ በሚያደርጉበት ጊዜ እኔ ወያኔ ኢህአዴግን የተቀላቀልኩት ዴሞክራቲካሊ መርህ ቀርጾ የሚሰራ መንግስት በመሆኑ ነው ብለው የተናገሩትን አስታውሳለሁ። እኔ ደግሞ ይሄ ነገር በእውነቱ ትክክል አይደለም ብዬ ነው የምገምተው። ለምን? አሁን በቅርቡ እንኳን ያካሄዳችሁትን ምርጫ በሚመለከት ማንም ተቃዋሚ ፓርቲ እንደ ልቡ ሳይንቀሳቀስ፣ ህዝብን ሳያገኝ፣ ሰብስቦ ሳያነጋግር፣ ይህንንም እንዳያደርግ አድርጋችሁ አፍናችሁ ይዛችሁ ራሳችሁ ሩጣችሁ ራሳችሁ ናችሁ የቀደማችሁት እንጂ ውድድር አለ ብሎ ለመናገር አያስደፍርም ለማለት ነው። በአሁኑ ሰዓት እንኳን በቅርቡ የሚታየው ምንድን ነው? በየነ ይስጣችሁ ወይም መራራ ይስጣችሁ የተባሉ መራጮቹ የእነሱ መራጮች እያጎሳቆለ እንደሆነ ያለው አገዛዝ መንግስት ማለት ነው እንደሆነ ይታያል፣ ይስተዋላል። ማን ነው በዛች ሀገር እናንተን ተቃውሞ እናንተን ተችቶ በዛች ሀገር መራመድ እና መንቀሳቀስ የሚችለው? ይሄ በጉልህ የሚታይ ነገር ነው። ይህ ባለበት ሁኔታ እውነት ዲሞክራሲ አለ ወይ በኢትዮጵያ? ዶክተር ቴድሮስ አመሰግናለሁ።
ሄሎ ቪኦኤ፣ በጣም አመሰግናለሁ ይህንን እድል ስለ አድማጮች ስላዘጋጃችሁ። ዶክተር ቴድሮስ አድሃኖምን ማል ስለመስጠት ደግሞ ስለተዘጋጁ በጣም አመሰግናለሁ። ጥያቄ የሚጀምረው በኢትዮጵያ ያለው የስራ ክፍፍል ምን ይመስላል? አሁን እኔ ከአይኔ ባየሁት ብጀምር በኢትዮጵያ ውስጥ ትልልቅ መስሪያ ቤት የሚባሉት በኢሚግሬሽን፣ ጉምሩክ፣ ቴሌ የመሳሰሉት እና የእርሶም ድርጅት የውጭ ጉዳይ ሚኒስተሩ በአንድ ብሔር ቁጥጥር ስር ሙሉ በሙሉ በሚያስብል ሁኔታ የተያዘ ነው እና ይሄንን ከሌሎች ብሔር መብቶች ጋር ከብሔር ብሔረሰቦች መብቶች መከበር ጋር እንዴት ያዩታል? የብሔር ብሔረሰቦች መብት ተከብሯል ብለው ያስባሉ ወይ? ሌላው ጥያቄ ደግሞ ኢትዮጵያ የረዥም ዓመት ታሪክ አላት ብለው ይናገራሉ። ግማሾቹ 100 ዓመት ይላሉ፣ 24 ዓመት ይላሉ፣ 300 ዓመት ይላሉ። የእርሶ ሀሳብ እንዴት ነው? በዚህ ኢትዮጵያ የስንት ዓመት ታሪክ ነው ያላት የሚል ጥያቄ ነው ያለኝ። ሌላው ደግሞ ብዙ ሰዎች በአሸባሪነት ታስረዋል፣ ግን አንድም የሽብር ጥቃት ሲደርስ አላየንም እስካሁን። እና የታሰሩት ደግሞ ያው እየተፈቱ ነው እየሰማን ነው። እና ያለምንም መረጃ ያለምንም ምክንያት ያለምንም መረጃ ሳይኖር ታስረው ለብዙ ዓመት ይቆያሉ። ይሄ እስከ መቼ ነው የሚቀጥለው? ይሄ በገዢው ፓርቲና በህዝቡ ላይ ቅራኔ አያሳድርም ወይ የሚል ጥያቄ ነው ያለኝ። አመሰግናለሁ።
ወደ ኢሜላችሁ እንመለስ። የፖለቲካ ወይም የህሊና እስረኞች እንደ ሌሎች እስረኞች በቤተሰብና በቅርብ ጓደኞቻቸው እንደ ልብ እንዲጠየቁ የማይፈቀደው ለምንድን ነው?
ኦባማ የአፍሪካ ህብረት ላይ ስለ አፍሪካ መሪዎች በስልጣን ገደብ የለሽነት ያነሱትን ሐሳብ ከኛ ሀገር ህገ መንግስት አንጻር እንዴት ያዩታል ዶክተር ቴድሮስ?
እነ አንዱዓለም አራጌ፣ እስክንድር ነጋና ተመስገን ደሳለኝ በምን አይነት የእስር ሁኔታ ላይ ነው የሚገኙት? ዶክተር ቴዎድሮስ ምን አይነት እንክብካቤና ጥበቃስ እየተደረገላቸው ነው? ምህረት በሪሁን።
የውጭ ጉዳይ ሚኒስትር ቴድሮስ አድሃኖም በገቡልን ቃል መሰረት ነበር ለዝግጅቱ የተነሳሳ ነው። ሆኖም እስከዚህ ሰዓት ድረስ በስልክ፣ በኢሜይል፣ በቴክስት ልናገኛቸው ያደረግናቸው ሙከራዎች አልተሳኩም። በእርግጥ ሚኒስትሩ ስራ እንደሚበዛባቸው እንገነዘባለን። በአገሪቱ የገዢው ፓርቲ አስረኛ ጉባኤ ካሄድ ስለነበር ያ ሲጠናቀቅ መልስ እንደምናገኝ ተስፋ አድርገን ነበር። አሁንም ተስፋችን እንዳለ ነው። እርሳቸው ወይም ማንም የመንግስቱ ፖሊሲ አውጪ ከፍተኛ ባለስልጣን ለጥያቄዎችዎ መልስ ለመስጠት ፈቃደኛ ወይም ዝግጁ በሆነ ጊዜ ሙሉ ጥያቄዎቻችሁንና መልሶቻችሁን እናቀርባለን። በተከታታይም ጥያቄዎቻችሁን እንዲሁ እያቀረብን እናስታውሳችኋለን።
አድማጮች ፕሮግራማችን ይከተላል። ተከታዩ ቅንብር አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ አየር መንገድ በትርፋማነቱ ተሞገሰ። አፍሪካ ለተፈጥሮ ሀብቷ ተገቢ ዋጋ ማግኘቷን እንድታረጋግጥ የአፍሪቃ የልማት ባንክ ኃላፊ አስገነዘቡ የሚሉት ርዕሶች ነው በዛሬው ዝግጅታችን የምንመለከተው። ራንድ ዴይሊ ሜይል የተባለው የደቡብ አፍሪቃ ድረገጽ የኢትዮጵያና የደቡብ አፍሪቃ አየር መንገዶችን ሲያወዳድር የኢትዮጵያ አየር መንገድ የ2.2 ቢሊዮን ራንድ ትርፍ ማግኘቱን ሲያስመዘግብ፣ የደቡብ አፍሪቃ አየር መንገድ ግን ከስሮ በመንግስታዊ ዋስ በተገኘ ብድር እየተንቀሳቀሰ ነው ይላል። ኢትዮጵያ ከደቡብ አፍሪቃ ጋር ስትወዳደር ድሃ ብትባልም የደቡብ አፍሪቃ መንግስት የመንግስት ይዞታ የሆኑ ኩባንያዎች የመንግስትን ገንዘብ ሳያራቁቱ ምርታማ ለመሆን የሚችሉበትን መንገድ ከኢትዮጵያ ሊማሩ ይችላሉ። ስለሆነም ከእንግዲህ ወዲህ ፕሬዚደንት ዙማ ሌሎች መንግስታት የመንግስት ይዞታ የሆኑ ኩባንያዎችን እንዴት እንደሚያስተዳድሩ ለመማር ሰዎችን ወደ ውጭ ሀገራት ሲልኩ ከኢትዮጵያ የመማሩን ጉዳይ ቢያስቡበት መልካም ነው ሲል ራን ዴይሊ ሜይል ድረገጽ ላይ የወጣው ጽሑፍ ያስገነዝባል። የኢትዮጵያ አየር መንገድ በሚሊዮኖች የሚቆጠር ትርፍ እያስገኘና ገበያውን እያሰፋ ሲሄድ፣ የደቡብ አፍሪካ ብሔራዊ ኩራት መሆን የነበረበት አየር መንገድ ግን ገንዘብ እያራቆተና እያፈገፈገ ነው። የግብር ከፋዮች ገንዘብንም እያባከነ ነው። የደቡብ አፍሪካ አየር መንገድ ለብዙ ዓመታት ያህል ቅሌቶች ሲፈራረቁበትና የፖለቲካ ጣልቃ ገብነት ሲፈጸምበት እንደቆየ እንዲሁም ብቃት የሌላቸው ሰዎች እንደሚሾሙበት ሲነገር ቆይቷል። ባለፈው ዓመት የደቡብ አፍሪካ አየር መንገድ ሲንገዳገድ፣ የኢትዮጵያ አየር መንገድ ግን ገቢና ትርፍ በማስገኘት ረገድ ከአፍሪካ ግዙፍ አየር መንገድ የሚል ስያሜ አግኝቷል ካለ በኋላ ጽሑፉ ዋናው ጽሕፈት ቤቱ በድሃይቱ አዲስ አበባ የሆነው አየር መንገድ ከአፍሪቃ ሀብታም በሚባለው ጉተን ክልል ያለውን የደቡብ አፍሪቃ አየር መንገድ እንዴት ሊበልጥ ቻለ ብሎ ይጠይቅና ጽሑፉ ራሱ ይመልሰዋል። ግልጽ የሆነው መልስ የኢትዮጵያ መንግስት ብቃት ያላቸው ስራ አስፈጻሚ በመሾሙ ነው ይላል። አቶ ተወልደ ገብረ ማርያም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ሆነው የተሾሙት ከአራት ዓመታት በፊት ሲሆን በኢትዮጵያ አየር መንገድ ለ30 ዓመታት ያህል አገልግለዋል። በሳውዲ አረቢያና በዩናይትድ ስቴትስም በአስተዳደር ስራ ተሰማርተዋል። የኢኮኖሚክስና የቢዝነስ አስተዳደር ትምህርትም አላቸው። የደቡብ አፍሪካ አየር መንገድ ግን ገና በቦታው ላይ እየተማሩ ያሉና ያልተሳካላቸው ሊቀመንበር ናቸው ያሉት። ስለሆነም ከእንግዲህ ወዲህ የመንግስት ባለሥልጣኖቻችን ስለ ንግድ ተምሳሌት እንማራለን ብለው ወደ ቻይና ሲሄዱ በአዲስ አበባ በኩል አልፈው አንዳንድ ነጥቦችን ቢመዘግቡ ይበጃቸዋል ሲል ራንድ ዴይሊ ሜይል የተባለው የደቡብ አፍሪካ ድረገጽ አስገንዝቧል። በሌላ ዜና ደግሞ አዲሱ የአፍሪካ ልማት ባንክ ፕሬዚደንት አፍሪካ ራስዋን ከዓለም አቀፍ የገበያ ውዝግብ ለማዳን ስትል ወደ ውጭ በምትልካቸው የተፈጥሮ ሀብቶቿ በተለይም የአፍሪቃ ግዙፏ የንግድ አጋር ወደ ሆነችው ቻይና የምትልካቸው የሚቻለውን ያህል ተገቢ ዋጋ የምታገኝባቸው መሆኗን ማረጋገጥ አለባት ማለታቸውን ፋይናንሻል ታይምስ ጋዜጣ ጠቁሟል። አኪንውሚ አደሲና ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ መጠይቅ ሲናገሩ ቻይና የገበያ ንብረት ዋጋ ለማስተካከል የወሰደችው እርምጃ የአፍሪቃ ኢኮኖሚን በእጅጉ እየጎዳ ነው። በተለይም በጣም የተጎዱት የድፍድፍ ነዳጅ ዘይትና የብረታ ብረት አምራች ኩባንያዎች እንደሆኑ አዴሲና መግለጻቸውን ፋይናንሻል ታይምስ ጋዜጣ ጠቅሷል። በርካታ የአፍሪቃ ሀገሮች ከቻይና ጋር ባላቸው የንግድ ግንኙነት መሰረት የተቀማጭ ገንዘብ እጥረት ሊገጥማቸው ይችላል። የገቢ ፍሰት ሲያሽቆለቁልም በርካታ የአፍሪቃ ሀገሮች የገንዘብ እጥረት ሊገጥማቸው ይችላል። የገንዘብ ዋጋ መውረድም የገንዘብ ግሽበትን ሊያባብስ ይችላል በማለት የአፍሪቃው የልማት ባንክ ፕሬዚደንት ማሳሰባቸውን ፋይናንሻል ታይምስ ጋዜጣ አውስቷል። አኪንዊሚ አደሲና አያይዘውም ከዚህ ሁሉ አንድ ብሩህ ተስፋ እንዳለ ሲያብራሩ የቻይና የኢንዱስትሪ ሰራተኞች ዋጋ ከፍ እያለ በመሆኑ የቻይና ኩባንያዎች ዝቅተኛ የሰራተኞች ክፍያ ወዳለበት አፍሪቃ እየሄዱ መሆናቸውንም ማለታቸውን ጋዜጣው ገልጿል። የአፍሪቃ የልማት ባንክ ፕሬዚደንት እንዲሆኑ ባለፈው ግንቦት ወር የተመረጡት አኪንዊሚ አዲሴና በናይጄሪያ እርሻ ሚኒስትርነት ያገለገሉ ሲሆን ንግድ መር የሆኑ ለውጦች በማድረግ የተመጎሱ ናቸው። የአፍሪቃ የልማት ባንክን ለመምራት የመጀመሪያው ናይጄሪያዊ ሆነዋል። አዲሱ ፕሬዚዳንት ባንኩ በበለጠ ቀልጣፋና ንቁ እንዲሆንም የደንበኞቹን ፍላጎት የሚያሟላ እንዲሆን የማድረግ ዓላማ እንዳላቸው ገልጸዋል። አፍሪካውያን ባንኩ በሚያወጣው ገንዘብ ብቻ ሳይሆን በሰዎች ላይ በሚያደርሰው ተጽዕኖ እንዲኮሩበት እንደሚፈልጉም አደሲና ተናግረዋል ሲል ፋይናንሻል ታይምስ ድረገጽ ጠቅሷል። አፍሪካ ኢኮኖሚዋ የብዝሃነት ይዘት እንዲኖረው ከማድረግ በስተቀር ሌላ አማራጭ የላትም። ይህን እሳቤ ውስጥ በማስገባትም ከመሰል የልማት ባንኮች፣ ከአፍሪካ መንግስታት፣ ከዓለም አቀፍ የገንዘብ ተቋማት ጋር ለመስራት የአፍሪቃው የልማት ባንክ ከባድ ጥረት እንደሚያደርግ መናገራቸውን፣ የአፍሪቃን የኤነርጂ ችግር ለመፍታትም ከግል ዘርፎች ጋር እንደሚሰራ መግለጻቸውን ጋዜጣው አስነብቧል። የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን የመሩት የጥናት ቡድን ባቀረበው ዘገባ መሰረት ከሰሃራ በመለስ ባሉት የአፍሪቃ ሀገሮች 600 ሚሊዮን የሚሆኑ ሰዎች የኤሌክትሪክ መብራት ተደራሽነት የላቸውም። አዲሱ የአፍሪቃ ባንክ ፕሬዚደንት የቀድሞ የባንኩ ፕሬዚደንት ትኩረት ይሰጡበት በነበረው ጉዳይ እንደሚገፉ ሲያብራሩ አካታች እድገት የስራቸው ዋና ዓላማ እንደሚሆን ጠቁመዋል። በአፍሪቃ በፍጥነት እየሰፋ ለሄደው የእኩልነት ጉድለት ችግር መፍትሄ መፈለጉ ወሳኝ ነው ማለታቸውን ጋዜጣው ገልጿል። ሌላው ቅድሚያ የሚሰጡበት ጉዳይ ምርታማነትን ከፍ ሊያደርግ የሚችል የእርሻ ለውጥ እንዲደረግ ማበረታታት መሆኑን አዲሱ የአፍሪቃ የልማት ባንክ ፕሬዚደንት ሲያብራሩ በብዙ መቶ ሚሊዮኖች የሚቆጠሩ ሰዎችን ከድህነት አረንቋ ሊያወጣ የሚችለው የእርሻ ዘርፍ በመሆኑ ሀገሮች ለብዝሃነት ትኩረት እንዲሰጡ መምከራቸውን ፋይናንሻል ታይምስ ላይ የወጣው ጽሑፍ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
እሰጥ አገባ
ክርክሩ የዜጎች ነጻነት፣ የመብቶች ምንነትና አያያዝ በኢትዮጵያ ነው። ተከራካሪዎቹ አቶ ተመስገን ዘውዴ ከ1997 እስከ 2002 ተቃዋሚውን በመወከል የፓርላማ አባል የነበሩና ፓርቲያቸው አንድነት ለዲሞክራሲና ለፍትህ በብሔራዊ ምርጫ ቦርድ ውሳኔ ህልውናውን እስካጣበት ጊዜ የብሔራዊ ምክር ቤት አባል የነበሩ፣ የኢህአደግን ፖሊሲ በመደገፍ የሚከራከሩት ሌላው ደግሞ አቶ ጸጋይ አረፈ በዓለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑና በአሁኑ ወቅት በግል ኢንዱስትሪ የተሰማሩ በዩናይትድ ስቴትስ ፊላደልፊያ ፔንሲልቬንያ ነዋሪ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ባለፈው ሳምንት የክርክሩን መገባደጃ አቶ ጸጋይ ከሰጡት ምላሽ የተከተለ አንድ ጥያቄ በማንሳት ይጀምራል።
አቶ ጸጋይ አረፈ፣ የአገሪቱን ጸጥታ ማስጠበቅ የሚችል የተጠናከረ ወታደራዊ ኃይል መኖሩ አኩሪ ነው ሲሉ የገዢው ፓርቲ ጥንካሬ አንዱ መታያ ነው ያሉትን በመከራከሪያነት ሲያቀርቡ፣ አቶ ተመስገን በበኩሎ በአገር ውስጥ በዜጎች ላይ ለሚፈጸም የሰብአዊ መብት ረገጣ ማካካሻ አይደለም ሲሉ ተችተዋል። አቶ ጸጋይ የአገር ጸጥታ ሁኔታ ማስጠበቅ አንድ ነገር ነው፣ የዜጎችን መብት መጠበቅ ደግሞ ሌላ ነውና የእነኚህ ሁለቱ ሚዛን መጠበቅ የለበትም ይላሉ በየተናጠል?
በፍጹም መረገጥ የለበትም። አንዱ ሌላኛውን መጸረር አይችልም። የህዝቦች መብት በጸጥታ ሊቀየር አይችልም አንዳንድ አንገብጋቢ ሁኔታዎች እስካልተፈጠሩ ድረስ። ለምሳሌ የአስቸኳይ ጊዜ ሁኔታ ካለ ምናልባት አንዳንድ ጊዜ ነጻነቶችን ወደ ጎን ማለት የምንችልበት ነገር ሊኖር ይችላል፣ አንዳንድ አደጋዎችን እንዳይፈጠሩ ከማድረግ አንጻር። ከዛ በተረፈ ግን ለዘለቄታው ሰላምና ጸጥታ አለና ነጻነትና ዲሞክራሲያዊ መብት ይጣሳል የሚል አመለካከት ሊኖር አይገባም። እኔ እያደረግኩ የነበርኩት ምንድን ነው ንጽጽርን ለማምጣት ያህል ነው። ምክንያቱም አንዳንድ ጊዜ መገንዘብ ያለብን ነገር ምንድን ነው? መንግስት ጥፋቶች ወይም ስህተቶች ወይም ግለቶች ያሉትን ያህል በአንጻሩ ደግሞ በጣም ጠንካራ ጎኖች ያሉትን ደግሞ ማሳየት መቻል አለብን። ሚዛን ለመጠበቅ ያህል ማለት ነው። ይህንን ከሚመለከት አንጻር ደግሞ ይሄ በእውነት በአይን የሚታይ ነገር የሚጨበጥ ነገር ስለሆነ
ለንጽጽር ነው እነኝም ሁለት ጭብጦች ያመጣሁት ብለዋል። አንድ ጠንከር ያለ ሀሳብ አንስተዋል። የህዝቡን የልብ ትርታ ማዳመጥ ይገባዋል ይችላልም ብለዋል። ህዝቡ ውስጥ ነው ያለውና ከአቶ ተመስገንም ሆነ በመንግስት ላይ ቅሬታ ያላቸው የህብረተሰብ ክፍሎች በተደጋጋሚ ሲያነሱ እንደሚሰማው የኢትዮጵያ መንግስት ለዜጎቹ መብት መቆርቆር፣ መጠበቅ ማረጋገጫው የልብ ትርታቸውን የሚሰማ ከሆነ እነኛን መብቶች በምንም መልኩ እንዳይደፈሩ ማስጠበቅ ነው። በዜግነት በሰብአዊነታቸው የተሰጣቸውን መብቶች እንዳይደፈሩ ማስጠበቅ ነው ዋና አላማው። ነገር ግን በቀደመ ፕሮግራም አቶ ተመስገን እንዳሉት ከሳሽም ዳኛም ሆኖ ይቀርባል፣ የዜጎችን መብት ይወስዳል ነው ክሱ። የትኞቹን ማሻሻል በተጨባጭ አለበት? እንዴትስ ማድረግ ይችላል?
እንግዲህ አሁን ዝሮ ዝሮ የምንመለስበት ነጥብ የት ጋር ሁነን ነገሮችን እያየን ነው ወደሚለው ላይ ነው። የአመለካከት ልዩነት አለ። ጉባኤውን በተመለከተ ደግሞ በተነሱት ነጥቦች ላይ ምንድን ነው የሚታዩ ማህበራዊ የሆኑ ግድፈቶች ሊኖሩ ይችላሉ አሉ።
አንድ ሁለቱን ይጠቁማሉ እርሶ እስከሚገነዘቡት ድረስ? እነኚህ በርግጥ እኔ በምረዳው በማውቀው በምሰማው በማነበው ውስጥ ይንጸባረቃሉ የሚሏቸው አሉ፣ ቢስተካከሉ የሚመኟቸው?
አዎ፣ ለምሳሌ አሁን በብዙ መልኩ አገር ቤት ውስጥ ያለው ቢሮክራሲ ኃላፊነትን ለመሸሽም ይሁን ወይም ደግሞ ነገሮችን በጊዜ ለመፈጸም ከመፍራትም ይሁን ብቻ ምን እንደሆነ አይታወቅም። ጫናው ግን ነገሮች በጣም ረጅም ጊዜ ይወስዳሉ። አስፈላጊ ያልሆነ ጊዜ ሲባክን ይታያል። አብዛኛዎቹ የስራ ኃላፊዎች ለምሳሌ ስብሰባ ያበዛሉ፣ ወይም ደግሞ ስብሰባም ላይ ሊሆኑ ላይሆኑም ይችላሉ፣ ግን የሚነገረው ስብሰባ ላይ እንደሆኑ ነው። እንደውም አንድ ጊዜ እንደዚሁ አንድ የሆነ ቦታ ላይ አንድ ወዳጄ ጥሩ አስተያየት ሰጠ። ይህንን በተመለከተ ምን አለ፣ ይህን ያህል ስብሰባ በጣም አንገብጋቢ ከሆነ ለስራው ለምን በየኃላፊነት ቦታው ላይ ሁለት ሁለት ሰው አይመደብም? አንደኛው የሚሰበሰብ አንደኛው ደግሞ የሚሰራ ብሎ የተናገረው ነገር አለ። እና በእርግጥ ስብሰባ በጣም አስፈላጊ ነገር ነው። በስብሰባ ላይ ብዙ የሚወሰኑ ነገሮች አሉ። ነገር ግን ስብሰባው ካመዘነ ስብሰባ መሆን ያለበት በተግባር ላይ እየተሰሩ ያሉ ነገሮችን ችግሮችም ካሉ መቅረፍ የሚቻልበት ወጥ የሆነ አሰራር እንዳለ መረጋገጫ ሁሉም በፖሊሲም ደረጃ ይሁን በሌላም አንድ ገጽ ላይ እንደሆነ ማመላከት የሚቻልበት ነው መሆን ያለበት ስብሰባ እንጂ ስብሰባ የተግባር እግር ብረት ሆኖ ተግባርን ወደ ኋላ መጎተት ያለበት አይመስለኝም። ይህንን በተመለከተ የብዙ ሰው ሮሮ ስለሆነ ይህንን ለምሳሌ ማቅረብ እፈልጋለሁ።
የብዙዎች ሮሮ ያሉትን ስብሰባ በዋቢነት ወይም በምሳሌ አንስተው የዲሞክራሲ አሰራር ድክመት ያሏቸውን ነው አቶ ጸጋዬ ቢሻሻሉ ብሎ የገለጹት የአስተዳደር ችግሮች ናቸው የሚሏቸውን። አቶ ተመስገን፣ አቶ ጸጋዬ ባነሷቸው ጭብጦች ሳቢያ ደጋግሜ ወደ እሳቸውን እንዲሄድ አድርገውኛል። ቀደም ብሎ በአቶ ጸጋዬ በተነገሩትም ላይ በተጨማሪ ደግሞ እርስዎ ዋነኞቹ ችግሮች እነኚህ ናቸው፣ በዚህ መንግስት መጠበቅ ሲገባቸው ያልተጠበቁ መብቶች እነኚህ ናቸው እና አሁን እንዲሻሻሉ በዚህ መልኩም ደግሞ ሊቀረፉ ሊስተካከሉ ይገባል የሚሏቸውን ከመፍትሄ አመላካች ሀሳቦች ጋር የእርስዎ ነው እድሉ አቶ ተመስገን።
አዎ፣ አቶ ጸጋዬ ቀደም ብሎ እንዳነሳው ይህ 100% የኢህአዴግን ስርዓት እና አገዛዝ ህዝቡ ተቀብሏል የሚለው አነጋገር ብዙም የሚያስኬድ አይደለም። 94 ሚሊዮን ህዝብ ነው ኢትዮጵያ ውስጥ ያለው። እዚህ ምርጫ የተካፈሉት እንኳ በምን አይነት ሁኔታ እንደተካፈሉ እናውቃለን። ሌላው ይሄ ገዢ ፓርቲ ወደ ስልጣን ከመጣበት ጊዜ ጀምሮ በኢትዮጵያ ውስጥ አንዱ ገዢ ሌላው ተገዢ ነው። በመጀመሪያ ደረጃ ይሄ ሊሻሻል ይገባዋል፣ ቅድሚያ ሊሰጠው የሚገባ ሁኔታ ነው። እንደዚህ አይነት መንፈስ በሀገራችን ውስጥ በከፍተኛ ሁኔታ እየተንጸባረቀ ነው ያለው። ይሄ ነጻነታችን የሚቃወም ብዝሃን እንደመሆናችን መጠን 80 በላይ ብሔር ብሔረሰቦች አሉ የሚባልበት ሀገር አንዱ ገዢ ሌላው ተገዢ ሆኖ ሊቀጥል የሚችልበት ሁኔታ አይኖርም። ወደፊት ግን እኛ እንዲረጋገጥ የምንፈልገው የምንታገለው የብዝሃን ፓርቲ እንዲኖር፣ ማልቲ ፓርቲ ዴሞክራሲ እንዲኖር ነው። ምርጫዎችም ውድድር፣ እውነተኛ ውድድር ያለበት እንዲሆን ተቃዋሚ ፓርቲዎች ቦታ እንዲኖራቸው፣ ሲቪል ሶሳይቲ በኢትዮጵያ ውስጥ ቦታ እንዲኖር። አሁን ባለንበት ሁኔታ ሲቪል ሶሳይቲ የሚባል ነገር ኢትዮጵያ ውስጥ የገዢውን ፓርቲ የሚያንጸባርቅ ካልሆነ በስተቀር የለም። የዴሞክራሲ ተቋማት በሙሉ በገዢው ፓርቲ አምሳል የተቀረጹ ናቸው። ህዝቡንም የሚያገለግሉ ሳይሆን የገዢውን ፓርቲ ስርዓት አቀንቃኞች ናቸው። እነዚህ ሁሉ መስተካከል ያለባቸው ናቸው።
አንድ ምሳሌ በዚህ ላይ ለመጥቀስ እኔ ፓርላማ በነበርኩበት ጊዜ 13 የቋሚ ኮሚቴዎች ነበሩ በፓርላማ ውስጥ። እነዚህ መንግስት ድርጅቶችንና የመንግስት ተቋማትን የሚቆጣጠሩ ናቸው። ኦቨርሳይት ኮሚቴዎች ናቸው። እነዚህ ኮሚቴዎች እያንዳንዳቸው 20 አባላቶች አሏቸው። ከ20 አባላቶች ውስጥ 18ቱ ወይ 19ኙ የገዢው ፓርቲ ናቸው። እነዚህ እንኳን የመንግስት ተቋማትን ሊቆጣጠሩ ይቅርና ፍላጎታቸው የገዢው ፓርቲ ፕሮግራም ማራመድ ብቻ ነው። የነጻና ገለልተኛ ሆነው የኢትዮጵያን ህዝብ ፍላጎት ሊያረጋግጡ የሚችሉ አይደሉም። አሁንም እየቀጠለ ያለው በዛ መልክ ነው። በኢትዮጵያ ውስጥ ያሉ የመንግስት ተቋማት በሙሉ የገዢው ፓርቲ ስርዓት ከማራመድ በስተቀር የኢትዮጵያን ህዝብ ሊያረጋግጡ የሚችሉ አይደሉም። ይሄ ሁሉ ነጻና ገለልተኛ የኢትዮጵያን ህዝብ የሚያገለግል ሲቪል ሶሳይቲ
የሲቪል ማህበረሰብ
እንዲቋቋም ገዢው ፓርቲ ጨርሶ ፍላጎት የለውም። እና ይሄ መስተካከል ያለበት ሁኔታ ነው። ገዢው ፓርቲ በእርግጠኛነት ለሰላማዊ ታጋዮች ቦታ የለውም። እኔ ራሴ በዚህ በሰላማዊ ትግል ስታገል ብዙ ጊዜ ነው ጨርሶም ሰላማዊ ታጋዮች የሚጠይቁትን ለመፈጸምና እነሱን የሀገራችሁ ጉዳይ እናንተን የሚመለከታችኋል ብሎ ቦታ ለመስጠት ጨርሶ ፍላጎት የለውም። በተደጋጋሚ ያረጋገጥነው ሁኔታ ነው። አሁንም በዚሁ መንገድ እየተቀጠለ ከሆነ ምናልባት እኛ በሰላማዊ መንገድ ብንቀጥልም ሌሎች ምሬቱ እየበዛባቸው ወደ ሌላ መንፈስ ሊገቡ ይችላሉ እና ይሄ ደግሞ ለሀገራችን ከፍተኛ ቀውስ ሊያመጣ ይችላል። ይህም አሁን እየተደጋገመ የሚነገረው መንገድ ተሰርቷል፣ ህንጻ ተሰርቷል የሚባለው ኬንያም ተሰርቷል፣ ኡጋንዳም ተሰርቷል፣ ሌሎች ጎረባች ሀገሮች ተሰርተዋል። ምናልባት እኛ ሀገር ዘግይቶ ነው የመጣው እና ይሄ ብዙ የሚወራለት አይደለም። ከነጻነታችን ጋርም የሚነጻጸር አይደለም። ቅድም እንዳልኩት የመደራጀት መብታችን እየተገፋ ነው። ራሳችን የመግለጽ መብታችን እየተገፋ ነው። በሰላማዊ ሁኔታ የመንቀሳቀስ መብታችን እየተገፋ ነው። ይሄ ገዢ ፓርቲ ቦታ ሊሰጠን በሀገራችን ጉዳይ ሀሳባችን ለመግለጽ እንኳ ያልቻልንበት ሁኔታ ነው ያለው። ይሄ በአስቸኳይ ሊታረም የሚገባው ጉዳይ ነው የሚል ነው የኔ ክርክር።
መልካም። ሊታረሙ የሚገቡ ያላችኋቸውን ጉዳዮች ነው ያነሳችሁት። በፕሮግራሙ መደምደሚያ ያቀረባችኋቸውን አብይ መከራከሪያዎች ላስታውስና ወደ ማጠናቀቂያው እንሻገር። አቶ ጸጋዬ አረፈ የቢሮክራሲ አሰራር ድክመት መሻሻል ያለባቸው ሲሉ የሁልጊዜውን አነጋጋሪ ጉዳይ ስብሰባን ጨምረው አንስተዋል። አቶ ተመስገን የመድብለ ፓርቲ ዲሞክራሲ ስርዓት መጥፋት፣ በጽንሰ ሀሳብ ደረጃ ገዢውን ፓርቲ እንዲቆጣጠሩ የሚጠበቁት የዲሞክራሲ ተቋማት እና የሲቪል ማህበረሰብ ይልቁንም የገዢውን ፓርቲ አላማ እንዲያስፈጽሙ ሆነው የተቀረጹ ናቸው፣ ለሰላማዊ ትግልም ቦታ የለውም ሲሉ ጠንከር ያሉ ጭብጦችን አንስተዋል። ክርክሩ ይቀጥላል። ወደፊት በሚያራምዱና ሊሰሩ ይችላሉ በምትሏቸው ጭብጦች ዙሪያ የምታደርጉትን ቀጣይ ክርክር እናቀርባለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እንግዶች እግዜር ይስጥልኝ።
አመሰግናለሁ። አቶ ተመስገን፣ አቶ አሉላ።
እሺ ጸጋዬ፣ አሉላ ደህና ዋሉ።
ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩናል። ኤንሲንክ ናቸው የምትሰሟቸው። ተመስገን፣ አርብ ምሽት ሆነ ደግሞ ዜነው መቀበሌ ነው። እኔን አይደለም አንተን ነው። አዲሱ ታንክ ጋድ ፍራይዴይ ናይት።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ቀጥል
በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች። ቴሌላይም ባክም አብሯት አለ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዲሱ አበበንን አብራችሁ ስለቆያችሁ እናመሰግናለን።
እስከዚያው እስከ ዝግጅታችን ፍጻሜ እስከ ትግርኛም ዝግጅት ድረስ ታንክ ጋድ ፍራይዴይ ናይት ኤን ሲንክ
get up on the mic, yo, I'm unstoppable, indescribable. When you hear our voices laid down, you be bobbing your head to this ill tight sound. No need to thought that you had me flipping. Check is in the mail, I got it made. And when you notice some smile, it's like cool, cause I just got paid.